አድማጮቻችን፣ ክፍል ሁለት ፕሮግራማችን አሁን ይጀምራል። በዚህ ክፍል ከመጽሐፍ ዓለም ፕሮግራማችንን እናቀርባለን። በቸናሽ ተጣልተው ህዝብ አለቀያሉ ሳይፍሩ በዛ ትውልድ ላይ በሚሳለቁ ጊዜ ተጣጨው አፈቀላጤዎች አሁንም ለህዝብ እኩልነት መብትና ለሀገር ሉዓላዊነት ህይወታቸውን የገበሩ ሰማዓታት አጽም ላይ መሳለቃቸውን ማወቅ ይገባቸዋል። በዛውን ጻር ደግሞ የቀሽብር አራማጆች እሰይ ደግ አደረጋችሁ የሚል ዘግናኝ መልእክትንም ያስተላልፋሉ። ይህ ማብቃት አለበት። በነገሌ ቦረና የኢህአፓ አባላትና ደጋፊዎች በአሰቃቂ ሁኔታ በግፍ የተገደሉበትን ሁኔታ የሚገልጸውን እና በአብዲ አብዱላሂ የተደረሰውን ያልታደለ ትውልድ መጽሐፍ ትረካ ክፍል ሁለት እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ያልታደለው ትውልድ እውነተኛ ታሪክ በአብዲ አብዱላሂ። ክፍል 2 ለመጀመሪያ ጊዜ ቤተሰቦችን ለመገናኘት ወደ ነገሌ ስልክ ደውዬ ወላጅ አባቴን አነጋገርኩት። በህጋዊ ሳይሆን በቤት ስሜ አብዱልቃድር ነኝ ብዬ ስለ ጤንነቱና ስለ ቤተሰቡ ሁኔታ ጠየቅኩት። ላገኛቸው እንደምፈልግም ነግሬው አድራሻዬን ገለጽኩለት። አባቴ በእሽታ ስልኩን ዘጋ። የኔን አዲስ አበባ መገኘት በህልሙም ሆነ በእውኑ የማይጠብቀው ስለነበረ ከጥሪው በኋላ ተጠራጠረ፣ ተወነባበደ። ልቡ በአቅራቢያችን ከቤተሰቦቼ ቅርብ ትውውቅ ወዳላቸው ወደነ አብዘልቃድር ሐዋስ ቤት አዘነበለ። በቀጥታ ቤታቸው ሄዶ ልጃችሁ አብዘልቃድር ከአዲስ አበባ ስልክ ደውሏል፣ በጣም ሰላምታ ሰጠኝ፣ እናንተም መጣችሁ እዩኝ ብሏል አላቸው። በርግጥም ልጃቸው አብዱልቃድርም አሜሪካ እንደነበረ ስለሚያውቁ ናፍቆታቸውን ሊወጡ ወላጅናቱ ወይዘሮ ገሮ ወደ አዲስ አበባ መጡ። ልጃቸውን ሳይሆን እኔን ሲያገኙኝ ደነገጡ፣ ተደሰቱም። አባቴ በስህተት እንደላካቸው አስረዱኝ። ተመልሰውም ለቤተሰቦቼ እኔ እንደሆንኩ አረጋገጡላቸው። ታናሽ ወንድሜ ሁሴን አብዱላሂ ተላከ። ባድራሻዬ ሲመጣ ይዤው ወደ መርካቶ ወጣው እንደ ልብ እንድንጨዋወት። ስለ ብዙ ጉዳዮች በማብራራት እንዲያጫውተኝ ጠየቅኩት። በጭውውቱ አሳዘነኝ፣ አስደሰተኝም፣ አረጋጋኝ፣ ረበሸኝም። ለሚቀጥለው ቀን ተቀጣጥረን ወደ ማረፊያ ሄድኩ። በማግስቱ ሳይመጣ ቀረ። በሁለተኛውም ቀን ቀረ። በሶስተኛው ቀን እንዲሁ ደነገጥኩ። እንዲያው የት ብዬ ልፈልገው? ተጨነቅኩ። በሰባተኛው ቀን መልእክት ደረሰኝ። ለካስ አዲስ አበባ ለብሔራዊ ውትድርና አፈሳው ተጣጥፎ ኑሮ ሻንጣውን ከነልብሱ ከያዘበት ቤርጎ ሳያወጣ እግሬ አውጪኝ ብሎ መመለሱን ጻፈልኝ። ወይ ጉድ! ይሄ ወታደራዊ መንግስት በጠመንጃ ስልጣን ያዘ፣ በጠመንጃ ባለ ስልጣን ፈጀ፣ በጠመንጃ ሰበሰበ፣ በጠመንጃ በተነ፣ በጠመንጃ አደራጀ፣ በጠመንጃ አሰለፈ፣ በጠመንጃ አፋጀ። በዚህ ምክንያት ጭንቅላቱ እንደ ጠመንጃው ብረት ስለቀዘቀዘ ያገኘውን ሁሉ እያደነ ወደ እልቂት መንኮራኩር በመክተፍ መቀርጠፍና መክተፍ ብቻ ሆኗል ሕይወቱ። በርካታ የአገራችን ወጣቶች በብሔራዊ ውትድርና እያስገደደ ማዝመቱ ህልውና የሚሆነው መስሎታል። ያኔ ጥቂቶች ብዙ ሺህ ወጣቶችን ፈጁ። ዛሬ ደግሞ ብዙ ሺህ ተገዳጅ አንጋቾች ብዙ ሚሊዮን ሰዎች እንዲጨርሱ እየተደገሰ መሆኑን ሳስብ አዘንኩ። ባረፍኩበት ሆቴል አንድ የአዲስ አበባ ደቡብ ቀጣና ደህንነት ባለስልጣን እያዘወተረ ይዝናናል። የሚገርመው የሚያጅቡት የመንግስት ወታደሮች ሳይሆኑ የራሱ ልጆች ናቸው። ይህ ባለስልጣናቱ ወታደሮቻቸውን እንደማይተማመኑባቸው አረጋገጠልኝ። በየጊዜው እየመጣ ሲዝናና የሚያወራው ሁሉ ለህሊናዬ የማይጥመኝ ነበር። መንጋውን በመስክ ያሰማራ እረኛ ለምልከታ እንዲያመቸው ኮረብታ መርጦ ከነጣቂ ይጠብቃል። የደርግ ባለስልጣናት ደግሞ በህዝቡ መሃል ሆነው ሳይሆን በረጃጅሙ በታነጹ ትላልቅና ውድ ሆቴሎች ተቀምጠው ውስኪ እየተጎነጩና ዳሌ እየደባበሱ ደህንነቱን ባረር እንደሚንከባከቡ ተመለከትኩ። በተለይ አንድ ቀን በሆቴሉ መዝናኛ ስፍራ ከጓደኛዬ ጋር ተቀምጠን ሳለ አንድ ወጣት ምን እንዳደረገ በውል ባናውቅም በርቀት ፖሊስ ሲደበድበው ተመለከቱ። ልጁ እየተከላከለ ምን አደረኩ ጋሼ እያለ ቢለምነውም ሊተወው ስላልቻለ ከእጁ አፈትልኮ ሮጠ፣ ተከተለው። ልጁ በመኪናዎች መሃል ተሽሎክልኮ መንገዱን ለማቋረጥ ጥቂት ሲቀረው ፖሊሱ በአውቶማቲክ ተኩስ ጣለው፣ ተዘረረ። በአስፋልቱ ላይ የወጣቱ ደም ተንጣለለ። ዘገነነኝ። መስተንግዶውን ትተን ከቦታው ሄድን። ይሄ ጠመንጃ በወጣቱ ትውልድ ላይ እስከ መቼ እንደሚደገንና እንደሚተኮስ ሳስብ ህሊናዬ መልስ አጣ። ኢትዮጵያ ውስጥ ሁሉም ነገር በኃይልና በግዳጅ የሚፈጸመው እስከ መቼ ይሆን? የዓመታት ጥያቄ። ከደርግ ውድቀት በኋላ በዋቢ ሸበሌ ሆቴል የሆቴሉን ሰራተኞች በአማርኛ ሳነጋግራቸው እንደ ተአምር ነበር ያዩኝ። ይህ ያልታደለ ትውልድ ከዚህም በላይ መሳቀቅና ውድቀት ደርሶበታል። ከአዲስ አበባ ተመልሼ በዓለም አቀፍ ቀይ መስቀል አውሮፕላን ሞቃዲሾ ገባሁ። የነበረው እንዳልነበረ ሆኗል። የከተማዋ ሕንፃዎች ሙሉ በሙሉና በከፊል ወድመዋል። ጣራዎች ተሸንቁረዋል። ግድግዳዎች ተነድለዋል። የኤሌክትሪክ መስመሮች ተበጣጥሰው ምሰሶዎቻቸው አዘንብለውና ተጋድመው ይታያሉ። የተቃጠሉ መኪናዎች በየጎዳናው ከስለው ጠቁረው ተገትረዋል። የጢስ ደመና ባሻገር ይታያል። የመንገዱ ዳርቻ የመቃብር ስፍራ ሆኗል። ከአየር ሜዳው የተቀበለኝ ጓደኛዬ ከወዲሁ ጥፋቱና መፈራረሱን አይኔም ልቤም እንዲለምደው አሰቃቂውን ገጽታ እያዘዋወረ አሳየኝ። በከተማው የማውቃቸው አንዳንድ ሰዎች በሕይወት መኖር ለማረጋገጥ ጠይቀው አብዛኛዎቹ የጎሳው ጦርነት ሰለባ መሆናቸውን አረዳኝ።
ይህ ጦርነት በመጀመሪያ በሶማሊያ መንግስትና በተቃዋሚ ኃይሎች መካከል ነበር። የዳሮት ጎሳ አባላት የዚያድ ባሬን አገዛዝ በመደገፍ ከሌሎች ጎሳዎች ጋር ተዋጉ። በኋላ ግን የተቃዋሚዎቹ ኃይል እያየለ ወደ ሞቃዲሾ አካባቢ ሲደርስና ዚያድ ባሬ ሲሸነፍ ጦርነቱ የሁለት አቅጣጫ ባህሪውን ትቶ ባለ ብዙ ዘርፍ የእርስ በርስ ውጊያ ሆነ። ዳሮድ ከራሮድ፣ ሐውያ ከሐውያ፣ ኢሳቅ ከኢሳቅ ተዋጉ፣ ተጋደሉ፣ ደም ተፋሰሱ። አንዱ ባንዱ ላይ ኢሰባዊ ድርጊት በመፈጸም መዘራረፍና መጨራረስ ሆነ። በታሪኩ በባህሉ በሃይማኖቱና በቋንቋው እንደ አንድ ቤተሰብ ይታይ የነበረው ህዝብ ተቆራቆሰ። ሰው በዚህ መልክ ራሱን ለሰውነቱ የማያስገዛ የራሱን ዘር አጥፊ አሳዛኝ ፍጡር መሆኑን ዓለም ሁሉ ማመን እስኪሳነው ድረስ በሶማሊያ ህይወት ነጠፈ። በማግስቱ እንደ ፈረንጆቹ አቆጣጠር ሜይ 11 ቀን 1991 ተሟጣ ባለቀች ተስፋ ምናልባት ቤተሰቦችን ባገኛቸው ብዬ ወደ ቆሬሌ አመራው። በየመንገዱ ዳር በብዙ መቶ የሚቆጠሩ አስከሬኖች ተፈነጋግለው በማየቴ ዘገንደነኝ። የሰላም ዋጋ ከሁሉ ይልቅ የከበረ መሆኑን የሚገልጽ የደም መሬት ተንጣሏል። አነባው። ስሜቴን መቆጣጠር አቃተኝ። የማየው ያገሩ ምድር ሁሉ ዝርግ መቃብር ሆኗል። አንድ የተሟላ አገልግሎት ሲሰጥ የነበረ ዘመናዊ ትምህርት ቤት በከባድ መሳሪያና በፈንጂ ድምጥማጡ ጠፍቶ የድንጋይ ክምር ሆኗል። አይኔ ድንጋዩን፣ ስብርባሪ ብረቱንና አመዱን ሲያይ ልቤ ደግሞ ተቆራርጠው ተከረታትፈው ተቃጥለውና ተበጣጥሰው ለአንዴና ለመጨረሻ ጊዜ ያንቀላፉ ሕፃናትን አወዳደቅ ተመለከተ። አይኔ እንባ እያመነጨ ሲያነባና አፌ ሲለጎም ሁለመናዬ ግን ከምድር እስከ ሰማይ ጮኸ። ይህ ሁኔታ የልጆቼንና የባለቤቴን ዕጣ ፈንታ ከወዲሁ አረጋገጠልኝ። ያም ሆኖ ግን ወደ ቤቴ ደርሼ በፍርስራሹ ውስጥ እንኳ የሥጋቸውን ቁራሽ፣ የአጥንታቸውን ክፍካሽ፣ የደማቸውን ፍሳሽ በእንባ ተሳልሜ ልመለስ የጭንቅ እርምጃዬን ተያያዝኩት። የቤቴ ግድግዳና ጣራ በጥይት ተደብድቧል። ወደ ውስጥ ዘለቁ። የጸጥታው ክብደት ሞት በግዝፈት ነግሷል ያሰኛል። ተጣራው። ባለቤቴ ብቅ አለች። በአካል ላውቃት እስኪሳነኝ ተጎሳቁላለች። ልጆቼም አባ አባ እያሉ መጡ። ተቃቅፈን ተላቀስ። በጎሳ ጦርነቱ አደጋ ለረገፉ ሕፃናት፣ አረጋውያን፣ ሴቶችና ወጣቶች የተሰማኝንም እምቅ የሐዘን ስሜት ለማርገብ ድምጼን አውጥቼ አለቀስኩ። አሁንም በድንጋጤና በሐዘን በተደበላለቀ ስሜት ተቃቅፈን ተላቀስ። ባለቤቴም ሆነች ልጆቼ በጥይት አልተመቱም። በረሃብ ግን ተደብድበዋል፣ ተግጠዋል፣ ከሰውነት ተራ ወጥተዋል። ራሴን አረጋግቼ ለጊዜው የሚያስፈልጋቸውን አድርጌ ከሦስት ወራት በኋላ በጭነት መኪና በዶሎ በኩል ወደ አገር ውስጥ እንዲገቡ አደረኩ። ቤተሰቦቼ ከሞት በተሻለ ሁኔታ ከሶማሊያ ምድር ይኸው ቢወጡም እየተገፉና እየተጎተቱ ወደ መቃብር የወረዱ፣ በእሳት የጋዩ፣ በአውቶማቲክ መሳሪያዎች፣ በቦምቦችና በከባድ አዳፍኔዎች የረገፉ በርካታ መሰል ወገኖቼን ሳስብ ውስጤ በድንጋጤ በፍርሃትና በሐዘን ተረበሸ። በቆሬሌ በሕይወቱ የቆመው የሞተውን ቆፍሮ የሚቀብርበት ጉልበት በማጣቱ አፈሩ ስለሚለሰልስና ኃይል ስለማይፈልግ የኩሬዎችን ግድብ ዳርቻ ወደ መቃብር ስፍራነት ለውጦት ተመለከትኩ። ከዚህ ሁሉ አሰቃቂ ቆይታ በኋላ ከረድኤት ድርጅት ሰራተኞች ጋር ሞቃዲሾን ለመልቀቅ በዓለም አቀፍ ቀይ መስቀል አውሮፕላን ወደ ናይሮቢ ለመመለስ ተጠናቀን አውሮፕላኑ ለማኮብኮብ ሲዘጋጅ ሁለት የሶማሊያ ታጣቂዎች ደርሰው አውቶማቲክ መሳሪያቸውን ደገኑብን። ፈረንጆቹ በጣም ተጨነቁ። ታጣቂዎቹ ከመሃል እኔን እንድወርድ ጠየቁኝ። አልወርድም አልኩ። ወዴትም መሸሽ እንደማልችልና ካልወረድኩኝ ባንድነት እንደሚፈጁን ገለጹ። አሻፈረኝ አልኩ። ከስንት እሳት ያወጣኋትን ነፍስ እንዲሁ ላስረክብ? የማይሞከር ነገር። ቢጨንቃቸው ፈረንጆቹ እባክህ አታስጨርሰን ውረድልን ብለው እያለቀሱ ለመኑኝ። ወረድኩ። ቦርሳን ያዝ አሉኝ። ያዝኩ። ፓስፖርቴን ጠየቁኝ። አሳየኋቸው። በል አሁን ቀጥ ብለህ ሳትንቀሳቀስ ከአየር ሜዳ ውጣ በማለት ደግነውብኝ አዘዙኝ። አልንቀሳቀስም አልኩ። በዚህም ሙግት መካከል አውሮፕላኑ ምድርን ለቆ በረረ። ታጣቂዎቹ በቦርሳዬ በርካታ ገንዘብ ዘርፌ እንደምሸሽ ገምተዋል። ግን አይደለም። የእርዳታ ሰራተኛ ነኝ ብላቸውም አልተቀበሉኝም። በከፍተኛ ውጥረት ውስጥ የችግሩ ሁሉ ጫፍ ወደ ሆነው ምዕራፍ ቀረብኩ። እንደማይተውኝ አረጋገጥኩ። ትዕዛዛቸው ቀደም ከሜዳ ውጣ ነው። በዚህ ጊዜ የሞት ሞቴን ዘልዬ አንዱን የተዘናጋውን ከነመሳሪያው ተጠመጠምኩበት። ሌላኛው እንዳይመታኝ ጓደኛውን ባለኝ ኃይል እያሽከረከርኩ ወደሱ አዞራለሁ። ጠፍሬ ያስኩት ጓደኛው ደርቦ እንዳይመታው ይወተውታል። ሌሎቹ ታጣቂዎች ወደ ሜዳው መሃል እየሮጡ ሲመቱ ይታዩኛል። ተስፋ ቆረጥኩ። ደረሱ። ከመካከላቸው እነ አቶ ሁሴን ሺዴ፣ ዳር ዴሬ እና ሌሎች በውል የማላቃቸው ግን የሚያውቁኝ በመገኘታቸው ጸቡ አምባጓሮው በሁለቱ መካከል ሆነ። በመሃል ሌሎች ለወሬ የመጡት እኔን አሸሹኝ። እነዚያ ግን በእኔ ምክንያት ወገን ለይተው በአውሮፕላን ጣቢያው የተኩስ ልውውጥ አደረጉ። በተፈጠረው አጋጣሚ ሕይወቴ ከተነጣጠረባት ጥፋት ለጊዜው ብትድንም በሌላ መልክ የሰዎች ሕይወት የሚቀሰፍበት ግጭት በመቀጠሉ ተጨነቁ። ለእኔ ሲሉ በሌሎች ላይ ቃታ የሚስቡ ወገኖችን ራሳቸውን ከመጠበቅ በቀር አንዳችም ደም እንዳያፈሱ ለመከላከል ልውጣ ብል አፍነው አስቀሩኝ። በጣም ደስ ያሰኘኝ ግን በሚያስደንቅ ሁኔታ ከሁለቱም ወገን የሞተም ሆነ የቆሰለ አልነበረም። ተገረምኩ። በጠመንጃ ሞት ሲዘራ እልቂት ሲታጨድና ሕይወት ሲጠበቅም አየሁ። በአጋጣሚ ከድርጅቱ ብለይም በሰውነቴ ልወጣው የሚገባኝ የቀረኝ አንድ ታላቅ ድርሻ ቢኖር ራሴን ለሰብአዊ አገልግሎት ማቅረብ በመሆኑ ታጣቂዎቹ በፈጠሩት መሰናክል ፓስፖርቴ ጊዜው በመተላለፉ እዚያው ሶማሊያ ከሌሎች መሰል ወገኖቼ ጋር በመተባበር በረድኤት ድርጅቶች ስር ለሶስት ወራት በበጎ ፈቃደኝነት በነፃ አገልግሎት ሰጠው። የሰውን ልጅ በምግብና በቁሳቁስ ብቻ ሳይሆን በሞራል ማገዝ፣ ሕይወቱ የሌሎች ድጋፍ እንዳላት ማረጋገጥ ትልቅ ፍሬያማ ድርጊት መሆኑን ተገነዘብኩ። ከዚሁ ጋር ተያይዞ በዕለት በዕለት ይገጥመን የነበረውን ችግር ሳስተውል አንዳች እውነት ውስጥ ሕሊናዬን ይሰረስረው ነበር። ስልጣኔ ለዓለማችን ያበረከታቸው ጠቃሚ ነገሮች እንደተጠበቁ ሆነው በንጽጽር ግን በአብዛኛው ማለት ይቻላል አጥፊ ጎኑ የሰውን ልጅ በሰላምና በፍቅር በመቻቻል የመኖር ሰብአዊ ስሜቱን እየገዘገዘ የሚጥል በእውቀቱ ውስጥ የተደበቀ ድንቁርና መሆኑን በርህራሄ ውስጥ የተደበቀ ጨካኝነት መሆኑን አየው። ሰው ለግሉ ለማህበራዊ ብሎም ለሀገራዊ ክብሩ ያዘጋጃቸውን መሳሪያዎች የራሱ መደምሰሻና መናጃ ሲያደርግ ተመለከቱ። የመሰልጠናችን ግስጋሴ ሁሉ የመጥፋታችን ክምር መስሎ ታየኝ። በነሐሴ 1991 እንደ ፈረንጆቹ እኔም ቤተሰቤን ተከትዬ ከ14 ዓመታት በኋላ ወላጆቼንና የተወለድኩበትን ኔጌሌን ለማየት በቃው። ኔጌሌ እንደገባሁ በእውነትም ዳግም የተወለድኩ መሰለኝ። ተደሰትኩ። ለሳምንት ያህል ከቤት ሳልወጣ የተራብኩትን የቤተሰቦቼን ናፍቆት ኮመኩ። ሁኔታው በዚህ መልክ አልቀጠለም። ደስታዬ ሐዘን ተቀየጠበት። ያለማየው ለማ፣ የስዩም ወልደ መስቀል፣ የዮናስ ማሞና የሌሎችም ጓደኞቼ ወላጆች መምጣቴን ሰምተው ሊጎበኙኝ ወደ ቤታችን መጡ። በኔ አንጻር ልጆቻቸውን በማስታወስ ከፍላጎታቸው ውጭ ማልቀስ ተያያዙ፣ አስለቀሱኝ። የኔ በመካከላቸው መገኘት በውስጣቸው የተዳፈነውን የሐዘን ስሜት በመቀስቀሱ ተጨነቁ። አብዛኛዎቹ የጓደኞቼ ወላጆች በእድሜ መግፋትና በድህነት ተጎሳቁለው በማግኘቴ ልገልጸው የማይቻለኝ ትካዜና የመንፈስ መረበሽ አነዋወጠኝ። ዛሬ የሌሎችን ድጋፍ የሚሹበት ቀውጢ ቀን ሆኗል። ሀብት ኖሮኝ ችግራቸውን የማቃልል አይደለሁም፣ ወይም ከገንዘብ በላይ ልጃቸው ሆኜ ከሁሉም ጋር መኖር አልቻልኩም። እኔ ራሴ ባለብዙ ቅርንጫፍ ዋርካ እየሆንኩ ነው። ለጓደኞቼ ልጆቻቸው ልማዳዊውን የድንጋይ ወይም የእብነ በረድ ሐውልት ለማቆም አስከሬናቸው የወደቀበት ስፍራ እንኳ አይታወቅም። በየጫካው በየዱሩ ነውና የተጣሉት። ያለኝ የመጨረሻ ዕድል ልጆቻቸውን የተቀሙ በውርደትና በድህነት ማጥ እንዲወድቁ የተገፈተሩ ወላጆችን ይጽናኑበትና ይኮሩበት ዘንድ የበደሏቸውም የሚያፍሩበትና ይቅርታ የሚጠይቁበት የልጆቻቸውን እውነተኛነት የሚመሰክር አንድ ታሪካዊ የመታሰቢያ ሥራ፣ በሕዝብ ልቦና የሚተከል ሐውልት መስራት እንዳለብኝ በውስጤ ወሰንኩ። የቀድሞ ጓደኞቼን ያልታደለ ትውልድ ትራፊዎች ፍለጋ ተያያዝኩ። ተገናኘን። ያንተን የሚመስል እኔም አለኝ ቁስል አሉኝ። እጅ ለእጅ ተያይዘን ከደስታችን በላይ ለምንወዳቸው ቤዛ ብዙሃን ሐውልቱን ማዋቀርና ማነጽ ጀመርን። መራር ትዝታ። መምህር ወርቅ አለማው ንጋቱ። ስደት እስርና ዱላ እንደ አገሬ ልጆች ሁሉ ለኔም ድርሻ ነበርና በተለይ በመጨረሻ ሰዓት የሆነውን ትውስታዬን የጊዜ ደለል ስላሸፈነው እንዴት እንደነበረ አስታውሳለሁ። ዕለታዊው የአየር ሁኔታ ራሱ የፖለቲካውን ውጥረት ተከትሎ ይከብዳል። የዛፍ ቅርንጫፎች እንኳን የነፋስ አቅጣጫን ይዘው ዘንበል፣ ቀና፣ ጎንበስ ሲሉ የሚጠቁሙና የተደበቀውን ለመፈለግ አሰሳ የተሰማሩ ይመስላሉ። በሮችና መስኮቶች በመወርወሪያ ስለከረቸምናቸው ከኛ ጋር ዝም ነው። አጥሮችም እኛው ካልዘለናቸው አናስገባም በሩን የሚሉ ይመስላሉ። ተወዳዳሪ የማይገኝላቸው መራራ ቀንና ሌሊት ቆጠርን። ያም ሆኖ በተጣበበ እንቅስቃሴ የፓርቲ ጋዜጦችን እናነባለን፣ ኢንፎርሜሽን እንለዋወጣለን። እነማን እንደታሰሩ፣ እነማን እንደተረሸኑ፣ እነማን አገር ጥለው እንደኮለበለሉ እንሰማለን። በድርጅቱ ውስጥ ችግር እንዳለም ዱብዳ ነው። ድርጅታዊ ስራው ግን ቀጥሏል። በሸልተር መጠለያ ያሉትም በውስጥ ችግር ተይዘው በፋሽስቶች እጅ ተዘልዝለው ከመሞት እየሮጡ መውደቅን የመረጡ እንደነ ፈቃዱ ሙላት እየሸሹ በጥይት ተደብድበው መውደቃቸውን እንሰማለን። ከያቅጣጫው ወደ ጽልመታዊ ወሳኝ ምዕራፍ መቅረባችንን የሚያረጋግጡ ክስተቶች ተበራከቱ። የሞት ኮቴው ከኋላችን በቅርበት ይሰማል። መቃብሩ ከፊታችን አፉን ከፍቷል። ጣር በግንባራችን ተንጠልጥሏል። የልባችን ቅኝት ግን ድል ለሰፊው የኢትዮጵያ ሕዝብ፣ ድል ለኢሕአፓ ይላል። የሚገርም መንፈሳዊ ጥንካሬ። የካቲት 7 ቀን 1970 ዓ.ም በመስኮት ቀዳዳ ወደ ውጭ ስመለከት አንድ ተቋሚ ፖሊሶችንና የታጠቁ የደህንነት ሰራተኞችን አስከትሎ ሲመጣና ቤታችንን ሲጠቁማቸው ተመለከቱ። ለወንድሜ ለሙሉ ዓለም ንጋቱ አሳየውት። እንድንሸሽም ጋበዝኩት። አልፈቀደም። እኔ ግን በጓሮ አጥር ዘልዬ ወጣሁ። ትምህርት ቤት ሄጄ ለታናሽ እህቴ ቤት ውስጥ ቢገኙ ችግር ያስከትሉ የነበሩ ዕቃዎችን ምን ጋር እንዳሉ እና የት እንደምታደርስ ነግሬያት ስመለስ 5:30 አካባቢ ከፊቴ ሽጉጥ ተደገነብኝ። ሮጥኩ። ተተኮሰብኝ። አልቆምኩም። ማሳደዱ ቀጠለ። እጅ ከመስጠት እየሮጡ መውደቅን መርጫለሁ። በሩጫ ከግቢ ግቢ ከአጥር ወደ አጥር በመስደር 2 ቀበሌ አካለልኩ። የሚገርመው ጥይቱ አጥሩን ሲበታትነው ሲሰነጣጥረው እኔን ግን አልመታኝም። በመጨረሻ ተዳከምኩ። ብርክ ያዘኝ። 6 ሰዓት አካባቢ የገባውበት ግቢ ዙሪያው ተከበበ። መሳሪያ ይዟል እንዳያበላሻችሁ በማለት በስጋት እንደደገኑ የሚደፍር በመጥፋቱ ቆዩ። እኔም ትንፋሽ አገኘው። አንድ ወታደር ዘሎ ገብቶ ያዘኝ። ተያዝኩ። በጠራቶቼ እጅ ገባው። እጄ የኋሊት ተጠምዞ የክላሽንኮቭም የሪቮልቨሩም የማካሮቭም አፈሙዝ ተደግኖብኝ ባጀብ ወደ ምርመራ ማዕከል አውራጃ ፖሊስ ተወሰድኩ። ወታደር መዶቤና ሻንቆ ጌታዬ ይኸው ስንት ጥይት አስጨርሶ ሲተኩስብን ነበር፣ ሽጉጡን የት እንደጣለው እንጃ፣ ይኸው አምጥተነዋል ብለው ቁና ቁና እየተነፈሱ የታማኝነቱን ሪፖርት አቀረቡ። ከምርመራው ክፍል እንደ ተአምር ሊያዩኝ ተንጋግተው ወጡ። ሁሉም ይናገራሉ። ምን እንደሚሉ በውል አላዳመጥኩም። እግረ ህሊናዬ ግን የመጨረሻ ወደ ሆነው ምዕራፍ ተጉዞ አወዳደቄን ጎበኘ። ይዘገንናል። ገፍትረው አስገቡኝ። የክፍሉ ሽታ በጣም ይሰነፍጣል። እነዚያ በንጥቂያ የተመረጠውን የሚበሉ፣ የተጣራውን የሚጠጡ፣ ረብጣ የሚቆጥሩ የመይሶንና የደርግ ቡችሎች እንዴት እንደዚህ ክፍሉን ሊያገሙት እንደቻሉ እንጃ። ቀረናኝ። በመሀከላቸው ድሃ አደጎች ቢኖሩም በረግጣ ግዛው ስልጣን በደም ከብረዋል። ይህ ለቅጽበት የተንሸራሸርኩበት ሰፊ የሚመስል ፈጣን ሐሳብ በደና ቡጢ ተበተነ። ቤቱ ለዘላለም በድጋሚ ላየው በማልችል ብልጭታ ተሰወረ። ተደገመ። የቡጢውን ውርጅብኝ ለመሸሽ አቅጣጫ መምረጥ እንኳ አቃተኝ። ሁለመናዬ በጫማ በዱላም በጥፊም በጉማሬም እየተደበደበ በመሆኑ ራሴን ስቼ ወደቅሁ። በወለሉ ላይ የኮቴያቸው ጓጓታ ከሩቅ እንደሆነ አይነት ይሰማኝ ጀመር። ደነዘዝኩ። የሚታየኝ ነገር የለም። ብቻ አንድ ኃይል ጭንቅላቴን ከመሬቱ ጋር ሲያጣብቀው የሞትኩ መሰለኝ። ጸጥታ። ከደቂቃዎች በኋላ ስባንን ጸጉሬን ጨምደው ይዘው በማቅናት ቀዝቃዛ ውሃ እያፈሰሱብኝ ነው። አየሁ። ገራፊዎቼ እንደ ተኩላ ወረውኛል። ዳዊት ያዕቆብ ነው የሚያፈስብኝ። አቶ ታደሰ ቦጋለ ልጅ አይዞህ፣ የአብዮት ጠበል ነው፣ ቀና በልና ጠጣ ይለኛል። በመቀመጫዬ ወለሉ ላይ ተቀመጥኩ። በጫማ ጥፊ የተመታው ብልቴ ህመም ቀስፎ ይዞኛል። ባፌ ደም ይፈሳል። ሻለቃ ከፍ ያለው ትፋ ይለኛል። ተፋው። አይቆምም። ስማ፣ ሽጉጡንና ቦምቡን የት ነው የደበከው? ከኛ ውስጥስ ማንን ልትገድሉ ነበር? በድርጅቱ ውስጥ ድርሻ ምንድን ነው? አጣደፉኝ። ለማንኛቸው መልስ ይሰጣል። የሞት ሞቴን ኧረ እኔ ምንም አላውቅም አልኩ። በሳቅ ቤቱን ሞሉት። አቶ ታደሰ በከባድ ጥፊ ወለሉ ላይ ጣለኝ። ጆሮዬ ተደፈነ። ኡኡ ከሚል የውስጤ ድምፅ ውጪ አፋቸው ሲላወስ ፊታቸው በቁጣ ሲነድ አያለሁ እንጂ የሚሉት አይሰማኝም። ቀድሞም በሩጫው በጣም ደክሜ ስለነበር ተዝደፍርፌ ተዘረፍኩ። ረፍት አሁንም በጠበላቸው ቀሰቀሱኝ። አንስተው ልብሴን አስወልቀው በውስጥ ፓንት የውስጥ ሱሪ ብቻ ወንበር ላይ አስቀመጡኝ። ሻለቃ ከፍ ያለው አድገህ የፖሊሱ አዛዥ ገለል በሉልኝ፣ ደም እንዳያበላሻችሁ ንገር ያግለው አታወጣም እያለ በተሽከርካሪ 38 ሽጉጥ ጥይቶች ሲያጎርስ፣ ሌሎቹ እነዘራይ ቆይ ቆይ አትግደለው ይናገራል እያሉ ይገባበዛሉ። ቁጥራቸው ከአስር በላይ ነው። እንደዛ ሲገባበዙ ሁኔታቸው ሕፃን የሚያስፈራሩ ይመስላል። ሻለቃ ከፍ ያለው ገለል እንዲሉለት ካደረገ በኋላ ወደ እኔ በመጠጋት ዞር በልልኝ ብሎ ደንፍቶ ካገለላቸው በኋላ አፍን ክፈት አለኝ። ከፈትኩለት። የሽጉጡን አፈሙዝ ወደ አፌ ከተተ። አትናገርም አለኝ። ለመናገር እንቅስቃሴ ሲጀምር መላው ጥርሴ የረገፈ እስኪመስለኝ ሪቮልቨሩን አማሰለብኝ። በመቀጠል ሁለት እጄን የኋሊት ከጠፈሩኝ በኋላ የወንበሩ አቀማመጥ ጭኖቼን ስላጋለጠ በጉማሬው እጀታ ክፉኛ ደበደቡኝ። በጣም ጮኩ። በዚህ ላይ ወታደር ሰለሞን እየተንጠራራ የእግሮቼን ጣቶች ሲረግጥ እስከ ጭንቅላቴ ይነዝረኝ ጀመር። ስሰማው የነበረውን ስቃይ ቀመስኩ። ከባድ በደል። በልቤ ነገም ቢሆን መድረሸኔ አይቀርም፣ ምን ነው እንዲህ ከምንገላታ በጆሮዬ ሲያቋጭብኝ የነበረው ጥይት ራሴን ብሎ ቢገላግለኝ ብዬ ተመኘው። ወፌ ላላው እንዲቀጥል ከፍ ያለው ዳዊትና ዘራይ ዱላ ሳይጠግብ አይናገርም፣ የኢሃፓን ዲሲፕሊን በደንብ ይዟል እያሉ አላገጡ። ተሰቀልኩ። በጠረጴዛና ጠረጴዛ መሃል በአንድ የፍልጥ እንጨት ተንጠለጠልኩ። አሮጌ ካልሲ ባፌ ተጨመረ። መናገር ስትፈልግ አመልካች ጣትህን አንቀሳቅስ ብለው እየተፈራረቁ ወረዱብኝ። በጽሑፍ ልገልጸው የማይቻለኝ ስቃይ ሕሊናዬ በእሳት ውስጥም ሆኖ ይጠይቃል፣ በሞት እስኪዘጋ ያስባል። እውነት እነዚህ ሰዎች አሁን ወደ ቤታቸው ሲሄዱ እንደ ጤነኛ ሰው ከሚስቶቻቸው ከልጆቻቸውና ከቤተሰቦቻቸው ጋር በፍቅር መነጋገር መመገብና አብሮ ሁሉን መጋራት ያውቁ ይሆን? ወንድሞቻቸውን እህቶቻቸውን ልጆቻቸውን ወይም ሚስቶቻቸውን በፍቅር ቃላት ያነጋግሩ፣ በፍቅር ዓይን ያዩ፣ በፍቅር እጆች ይደባብሱ ይሆን? በፍጹም ሰብአዊ ባህሪያቸው ጥሏቸው ሄዶ የኢትዮጵያ ትቅደም እብዶች፣ የኢትዮጵያ ትቅደም ጅቦች ሆነዋል። የሰው ልጅ በዚህ መልክ ራሱን የሚለውጥ አውሬ ከሆነ ዓለማችን ወደፊት ያሰጋታል። እኔስ ዛሬውኑ አልቆልኛል አልኩ። ሰውነቴ በስቃይ ብዛት ቢደክምም አእምሮዬ ግን በሙሉ እንዲያውም በመጠቀ ኃይልና በፍጥነት ይሰራል። በጣቴ ምልክት ሰጥተዋቸው ካልሲ ወጣልኝ፣ አወረዱኝ፣ ተነፈስኩ። በላ ምንድነው ተናገር አሉኝ። መናገር አቃተኝ። አፌ ብቻ ሳይሆን ውስጤም ደርቋል። ምራቅ የለም። ከንፈሮቼ በእብጠት ተወጣጥረዋል። እንደምንም ዋ የምትለዋን በምልክት ገለጽኩ። አገጬን ይዘው አንጋጠው ያለ መጠን ውሃውን ቸለሱብኝ። ትናለኝ፣ ቋቃለኝ። ደም ያዘለው ያክታ ይርጋግ እንኳን ለነሱ ለቀብራሮቹ ለኔም አስጠላኝ። በዚህ ላይ ስለተራቡ ትዕግስት አጡ። በእርግጫና በጉማሬ ካጣደፉኝ በኋላ ለማታ ተዘጋጅ የሰራኸውን ሳናነብልህ በፊት ካልተናገርክ በወላጆች ፊት ወስደን እንደፋለን ይልማሃ ጠራው ብሎ ዳዊት የግብ ግቡን ምዕራፍ በሰባት ሰዓት ተኩል ገደማ ዘጋልኝ ያስመሰግነው ይሆን። ከምርመራው ክፍል ወደ መታጎሪያው ለመሄድ አልቻልኩም። ዳኩ ዳዴ አልኩ በግድ አስነሱኝ። እርገጥ እያሉ አስገደዱኝ። መርገጥ መቆም አልሆነልኝም። ፖሊሶች በድጋፍ ሲወስዱኝ ጠዋት በሰላም አብረን ቁርስ ያደረግና አባቴ ፊቴ እንደዚያ ባብጦ በደም ተበላሽቼ ተጎሳቁዬ በሰዎች ድጋፍ ስወሰድ በድንጋጤ ደርቆ ሲያይኝ ፊት ለፊት አይናችን ተጋጨ። ስቃይ ሳይሆን አባቴ ያሳዘነኝ። አይኖቹ በእንባ ተሞሉ። ፊቱን አዙሮ ሄደ። ፖሊሶቹ እስር ክፍል አግብተው እንደወረወሩኝ በሆዴ ተደፍቼ ስቅስቅ ብዬ አለቀስኩ። በቁርጡ ሞት ጥሩ ነው። ጓዶች ሰውነቴን በቅባት እያሹ አጽናኑኝ፣ አበረታቱኝ። ከኔ ቀደም ብለው ታስረው ስለነበረ ስለ ውጭው አስከፊ ሁኔታ በሰቀቀን ኩርምት ብለው ጠየቁኝ። በዝርዝር መለስኩላቸው። በቃ ያፓ ብልጭ ብላ በአንድ ጊዜ ድርግም ልትል ነው በሚል ተመሳሳይ ያስተሳሰብ አድማስ ዙሪያ ተከዝን። የቀረ ነገር ቢኖር ባለችን ሰዓት ሁሉ ስቃይን ለመቀነስ መደጋገፍ ብቻ። በዚያች 3x4 በሆነች ክፍል የነበረው መተሳሰብ ፍጹም ልባዊ የሆነ የሐሳብ መለዋወጥ መተዛዘን ውጪ ባተሳ ስለማይገኝ ደስ ይላል። አንዱ ሌላውን እንደራሱ አካል ማየት ጠባባው ክፍል የምታላብሰው መለያ ባህሪ ነው። የኛ ሰፊ ዓለም ወበቃማ ክፍል። የቀደሙት እስረኞች ማታ ለሚጠብቀኝ ሁለተኛ ዙር ምርመራ ህሊናዊ ዝግጅት እንዳደርግ ታክቲኮቻቸውን አወጡ። አንዳንድ ለመደበቅ የማይቻሉ የተዝረከረኩና የተበሉ ምስጢሮች በአንድ ሽንቁር ከፈሰሱ ሌላው በመካድ እንዳይደበደብ ተሰርስረው በተገናኙ ቀዳዳዎች በአራቱም ክፍል የኢንፎርሜሽን ልውውጥ ይደረጋል። አለበለዚያ ግን እየተጠናከረ የመጣው የዱላ ውርጅብኝ ጓዶችን ያልታሰበ ኢንፎርሜሽን እንዲመግቡ ስላስገደደ ድርጅቱ ቢወድቅም እንደወጥ ሁሉም ከሚነካካ ሊያውቁ ሊደርሱበት የሚችሉትን መናገር ተመረጠ። ህመሙ በቆየው ቁጥር ተሰማኝ። መገላበጥ ተሳነኝ። ከእንግዲህ እንደ ቀኑ ከተደበደብኩ ሰውነቴ አጓጉሎ ያዘለውን ጥቁር ደም ማፈንዳቱና መፈንዳቴ እንደሆነ ተሰማኝ። በሆዴ ጸለይኩ። ማታ ያቺ ጉደኛ ላንድሮቨር ወደ ግቢው ዘለቀች። ሁሉም ከተንጋለለበት ብድግ ብድግ እያለ ተቀመጠ። ንጉሴ ወንድሙ እንግሊዝ አሁንማ ጸጥተው ነው የሚመጡት። ከመሳደብና ከመደብደብ ሌላ በስርዓት የሚጠይቁት ነገር የለም። ወይኔ የፋሽስቶችና የባንዳዎች መጫወቻ ሆን አይደል ብሎ በንዴት ጉልበቱን በቡጢ መታ። እውነትም ሰክረዋል። ዘብ ውሾቹ አሉ እያሉ ጠየቁ። በር አስከፍተው ንጉሴን ጠርተው ወሰዱት። አቆይተው መለሱት። ክፉኛ ተደብድቦ መጣ። ንጉሴ ልበ ሙሉና በሳል የስኳዱ ኃላፊ ነበር። አባት ሌኒን አንተ የገነባህ ሩሲያ እኮ መልሳ ወጋችን ብሎ አነባ። ንጉሴ በባህረ ሐሳቡ ጥልቀት የቅርብ ገራፊዎቹን ሳይሆን የሩቅ ፈንዛሪዎችን የሩሲያን ክላሾች፣ ከላሾች፣ ቀልባሾች ነበር ያዘነባቸው። ዱላው ሐራራ ቢሆንባቸውም ምሽቱን ሌላ ሰው አልጨመሩም። ያም ቢሆን ካሁን አሁን ይመጣሉ በማለት በመጨነቅና በህመሙም ሳልተኛ ንጋት ላይ ጥቂት አንቀላፋው ያውም በቅዠት። ዓለም ግን የተለመደ ሰላማዊ አዳሩን ይቆመቁማል። እኛ ግን ህብረተሰባዊነትን ያወጀ ሶሻሊስት ወታደራዊ መንግስት ባለበት አገር እንኳን ፖለቲካዊ የዴሞክራሲ መብትና ነጻነት ቀርቶ በተፈጥሮ የማንቀላፋት ድል አጥተናል። በማግስቱ ረፋዱን ተጠራው ለባበስኩ። ከሁሉም ይልቅ በእስር ክፍሉ ታናሻቸው እኔ ስለነበርኩ የናው ብቻው እርገጤ አይዞሽ አትፍሪ የሚል የፍራቴን ድባብ የሚገልጽ አጽናኝ አበረታች የታላቅነት ድምጽ ተከትሎኝ ወጣው። ፊቴን ወደ ምስራቅ ስመልስ መድረሻዬን ተመለከትኩ። በየቀኑና በየሰዓቱ በመቶዎች የሚቆጠሩ መሰሎቼ ስቃይ የሚቀበሉበት ክፍል ከመሰብሰቢያ አዳራሹ ጎን ተገሽሯል። ያ ቤት አንደበት ኖሮት ቢናገር ከአርባ ዓመታት በፊት እናቶቻችን በፋሽስቶች የተረገጡበትና የተገረፉበት ክፍል እንደሆነ እርግጠኛ ነኝ። ቤቱን በአምስቱ ዓመት የግዞት ዘመን ጣሊያኖች የሰሩት ነው። በእስረኛው ጉልበት ዛሬም የእስረኞች ጉልበት እየተሰበረበት ነው። የሚያስገርም ታሪካዊ የመመሳሰል አንድነታቸው የፋሽስቶች ዘመን ቆጥሮ ተደገመ። ሁለቱም ፋሽስቶች፣ እነዚያ ሮማውያን፣ እነዚህ ኢትዮጵያውያን። ልቤ በጭንቀት ተወራጨች። ዛሬ ከትናንት ይልቅ የሚያረግባቸውን ምልልስ ማድረግ ብችልም ችግሩ ያለው በማሰቃየት ከመደሰታቸው ላይ ስለሆነ በአዎንታ የማልቀበለው ጥያቄ ቀደመ። ቦምቡን የታገባው ሽጉጡስ? ሊያዝሙልኝ ይችላሉ ብዬ በገመትኩት መጠን ድምጼን አለስልሽ ተቅለስልሽ፣ ባካችሁ ስለዚህ ጉዳይ የማውቀው ነገር የለም አልኩ። ዱላው ቀጠለ። ልብሴን አስወልቀው ወለሉ ላይ በሆዴ አስተኙኝ። ሁለት እጄንና እግሬን ለአራት ዘርግተው የውጥር ከያዙኝ በኋላ በጉማሬው ቄጥ እየተንጠራሩ መቀመጫዬንና ጀርባዬን በማፈራረቅ ደበደቡኝ። በጣም ጮህ ነበር። እነሱም ይጮሃሉ። ተናገር፣ አውጣ፣ አንቲ የፋሽስት ግልገል እመን አሉኝ። እናገራለሁ አልኩ። ዱላው ቆመ። በል ከመጀመሪያ ጀምረህ አውጣ፣ እንዴት እንደገባህ፣ ምን እንደሰራህ። ብትደብቅና ሌላው ሰው ቢያጋልጥህ ደግሞ በራስህ ላይ እባብ እንደጠመጠምከው እወቅ። ደምህን ነው የምንጠጣው አሉኝ። ዳዊትና ዘርአይ እውነትም ደም የምጠጡ ዋጋንን ትመስለዋል። አዳነ እንባቆም የሚባል ልጅ መለመለኝ። ዲሞክራሲያ አስነበበኝ እያልኩ መናገር ስጀምር የት ቀበሌ ነው? ቤቱን ታሳየናለህ አሉኝ። አይ እሱማ ወታደርነት ተቀጥሮ ሄዷል አልኩ። ተናደዱ፣ ጨሱ። አሃ እቺ የአባ ታክቲክ ማን አባክ ልታታልል ነው? አንት የበከትካን አልኮ። ከዚያ ወዲያ ዱላቸው አይነት የለውም። በእጃቸውም በእግራቸውም በዱላውም በሽጉጥ ሰደፉም ተረባረቡብኝ። በስስ ብልቴ ላይ ያረፈብኝ ምት ገላገለኝ። ተጠቀለልኩ። ባፌና ባፍንጫዬ ደም ከመፍሰሱ ሌላ በከፍተኛ ላብ ተጥለቀለቅኩ። ጎትተው ወደ በሩ ጥግ ጣሉኝ። በሳንቃው የሚገባውን የውጭ አየር ሳገኝ ከቆይታ በኋላ ተነሳሁ። አቶ ታደሰ ቦጋለ አስነስቶኝ ለወታደር ተስፋዬ ሮበሌ የማውቀውን ሁሉ ቃሌን እንድሰጥ አዘዘኝ። የደበቅኩት ነገር ቢገኝ ግን በገዛ እጄ መቃብሬን ምባሴን ገልጾልኝ፣ እነሱም ሌላውን ጓድ ወደ ማሰቃየት፣ እኔም ወደ ወታደሩ ኪስ ክፍል ተፋጠጥ። ወታደር ተስፋዬ በግቡ የፔናልቲ ኤሪያ የመጨረሻውን ቴክኒክ እንደሚያበጃጅ ሁሉ ጥሩ በሚመስል ትህትና እየተከለሰለሰ አንተ ገና ልጅ ነህ ለምን ትሰቃያለህ ያሳሳቱህ ሌሎች አለኝ ይርሽ ጓዶች የሰጡትን ቃል አሳየኝ ፍርማቸውንም አንተ በእነዚህ አይን በጣም ተራ ነህ ስለዚህ ያባ እንዳለቀላት አውቀህ የበኩልህን እያስታወስክ ንገረኝ አለ በርግጥም ለዓላማው ለውለተኛነቱ ብሰለፍም በድርጅቱ እጅግ በጣም ተራ ነኝ ልደብቅ የማይቻለኝን ነገር ለጸጸት የማይደረገኝን የተወሰነ ስራዬንና ግንኙነቴን ስቃይን ለመቀነስ አመንኩ አስመዘገብኩ በጭፍጨፋው በምርመራው ኢንፎርሜሽን መረጃ በብዛት ስላገኙ ካድሬዎች በጥፊያ ይዋከባሉ ከቀበሌ ቀበሌ ይበራሉ ያም ሁሉም እየተነደፈ ነው በብዙዎች ላይ ይህ ነው የማይባል ግፍ ሰሩ በወቅቱ በተፈጸመብኝ ኢሰብአዊ ድብደባ ለአንድ ቀን ሽንቴን ከለከለኝ በኋላ በሁለተኛው ቀን ደም ሸንቻለሁ በምርመራ ሰዓት ጭኔና ጀርባዬ በመጎዳቱ ለሁለት ዓመታት እየቆሰለ ያዥና ይገለፈፍ ነበር የእግሮቼም ጣቶች ለረጅም ጊዜ ደማዝለው በልዘው ነበር ዳኑ ህሊናዬ ግን ዛሬም ደም እንደቋጠረ ህመሙ እንደተሰማው አለ።